ዲሞክራሲ በተግባር ለምሽቱ ሁለት ክንብሮች ይዟል። በምዕራብ ወለጋ አይራ ወረዳ ሰሞኑን በማህበራዊ መገናኛ ብዙሃን አስተቃቂ ጥቃት የተፈጸመበት ሰው ምስል ሲታይ መቆየቱንና የዚህ ሰው ወንድም ምናኝ ያለው ግለሰብ ወጣቱ በጸጥታ ኃይሎች የደረሰበት ጥቃት ነው ያሉትን ለአሜሪካ ድምጽ ገልጠዋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ይላል። ሙክታር ጀማል ዝርዝሩን ይዟል።
ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህም ተከትሎ የአሜሪካ ድምጽ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምጽ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮንታ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየ ነው የሚናገረው። ነገር ግን በአጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምጽ ተናግረዋል።
ምሳንኩ መካንዛ ይገመሱ ጋር ምሳ ገደማ ሱያሮቢ ደርድ ያልከን ከምሰት በሪው ሄዳቸው ከሞት ማዲኒ ቀበሜ ከራራ ፍሬ በማ ቱላሬ በከራራ ገንደሻ ማልጌቻ ተጠበሳ ዘረዋ ዘረ ፖሊሲ ሲቴሰኒ
ስሙ ገመቹ ጋሩምሳ ይባላል። ባለፈው ሮብ ምሽት ለሐሙስ አጥቢያ በመንግስት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ 12 ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው። እኛ ሬሳውን ያገኘነው አርብ ዕለት ወደ 4 ሰዓት ገደማ ነው። እስከ 7 ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ 10 ሰዓት ገደማ የቀብር ስነ ስርዓቱ ተፈጸመ። ይህንን ነገር ያደረጉት እንደሰማነው የወረዳው የጸጥታ አካላቶች ናቸው። ሚኒሻና የአካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢው ሚኒሻዎች ናቸው በቂም በቀል በጣም አምርረው ሲጎዱት እንደነበረ የሰማሁት። በተለይ የቀበሌ ሚኒሻዎች ነው ያሉት። የገመቹ ወንድም በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየቱን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንም ቢሆኑ ማን በግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምጽ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለን አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለ ነው የሚያነሱት።
ከዚህ ከንተይ አክቲቭ ፖሊስ ከይሰነቱን ታኒ ነሚ አማ ከቲ ፖሊስ ጉራንኩኒ ለማባዬ ዳክሳያ ለማነት ዘርካንቲ ገራገራ ብቻ ቱሬ
ባይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደማንኛውም ሰው ተለቆ ነጻ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ችሏል።
ምሩን ቃመነ ዲኒያር ካቦ ያዲ ጎዴ ዘርካንዚና ከተዛረት ብለታኒ ካቡራ ጉያ ለሙቲ ካኒ ሩኩን ዛደርግ።
አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አደርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እድል እንዲያገኝና ለሞት እንዲበቃ ተደረገ ሲል አቶ ዮናስን ጠይቄያቸዋለሁ።
ጫካቲ ዲስጂሩ ጫካዝን ሞጫካ ጎሸከሙዳ ኢዶም የዲጂሩ ማኪና ሲሉ ካሱ ካማለ ዲኛ ጂሳጂውዳ ናኑ ተነገይ ኡናንቲ ጀራ ወጅዋ ቀቡ
እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የሰጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከነሱ ጋር ቀድሞኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። ባጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበር። ከማስቸገሩ የተነሳ እርምጃ ተወሰደበት። ከዛ ነፍሱ ሊያልፍ ይችላል። የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንም ቢሆኑ ለሕግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንም ለሕግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ። አዲስ አበባ
በደቡብ ክልል የዞን መበተንን ጨምሮ የመዋቅር ለውጥ ባስከተለው ሁኔታ ችግር ላይ ወደቀን ይላሉ በርካታ ሰራተኞች። ዮናታን ዘብዲዮስ ዝርዝሩን ይዟል።
ቀደም ብሎ ኮንሶ ዞን መውጣቱን ተከትሎ በእንጥልጥሌ ቆዩት ቀሪዎቹ አራት ወረዳዎችን ከስምንት ዓመታት በፊት ወደ ነበሩበት መዋቅር ዝቅ ብሎ በልዩ ወረዳነት እንዲደራጁ የክልሉ መንግስት ውሳኔ ማስተላለፉን ተከትሎ ነው ዞኑ ሙሉ በሙሉ ፈረሰ ተበተነ የተባለው። ከዞኑ ጋር አብሮ የተበተኑ ሰራተኞችም ለችግር መጋለጣቸውን በመናገር ላይ ይገኛሉ። አቶ ደሚሰ ደጀኔ የሰገን ዞን መፍረሱን ተከትሎ ለእንግልት መዳረጋቸውን ተናግሯል። ትመደባላችሁ ተብለን የት መስራት እንደምንፈልግ ቅጥ ቢሞላም ገብራው አልሆንም ብሏል። እስካሁንም የይምሰል እንጂ በተጨባጭ የተሰራ ስራ የለም ሲሉ ቅሬታቸውን ያቀርባሉ።
አንደኛ በሞራል ተጎድተናል፣ ሁለተኛ ነገር ደግሞ ይቀማሸት ተብሎ የተሰጠ ነገር የለም ባዶ ነን፣ ሶስተኛው ነገር አሁን ደግሞ ሶስተኛ ወራችን ደግሞ ሳናገር። ስለዚህ ይሄን ደግሞ ስናቀርብ ክልሉ ምንድን ነው የምለው በተቀመጠው በድርጅት አጣጣለ ፐብሊክ ሰርቪስ እና ሲቪል ሰርቫንት የሚመለከተው ፐብሊክ ሰርቪስ ነው ወይስ ድርጅት ነው ብለን ስንጠይቅ መልሶ ወደዚህ ነው የሚልኩ። እዚህ መሀል ግጫውጡብን። ስለዚህ ከዚህ ጋር ተያያዘ ፐብሊክ ሰርቪስ አለ ለማለት ራሱ በጣም የሚያሳዝን ነገር ነው።
የዞኑ አመራሮችም እንደነሱ ምደባ አጥተው የተቸገሩ መሆናቸውን ጠቅሰው ለመንግስት ሰራተኞች መንግስት የሰጠው ያለው ቦታ ዝቅተኛ ስለመሆኑ ይህ በቂ ማሳያ ነውም ብሏል። ለዚህ ችግር ተጋልጠው ለሶስት ወራት የቆዩት ከ600 በላይ ሰራተኞች ሲሆኑ እስካሁን ከነዚህ ውስጥ ይህ ነው የሚባል መፍትሄ የተሰጠው አካል የለም ነው ያሉትም። ቅሬታ አቅራቢ ሰራተኞች በክልሉ መንግስትም ሆነም በክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ብሄድንም ዞን ስመሰርት አላማ የሌለው ተግባር ነበር ሲሉ ከሳሉም።
መጀመሪያ ይህን ሲበትን ክልሉ ምን አስቦ እንደበትን ለሰራተኛው ምን ቅድመ ሁኔታ እንዳመቻቸ በምን ላይ እንደሰራ የማይታወቅ ነገር ስለሆነ ምን እንደሚባል ራሱ በኢትዮጵያ ደረጃ በደቡብ ላይ መንግስት አለ ለማለት በጣም ያሳፍረናል።
ቅሬታውን ለቪኦኤ የተናገረው ሌላ የቀድሞ የሰገን አካባቢ ህዝቦች ዞን የፋይናንስና ኢኮኖሚ ልማት መምሪያ ሰራተኛ የሆኑት አቶ መገርሳ ስዩም ራስን ችዬ የሚኖረው ሰውዬ አሁን የቤተሰብ ጥገኛ ሆኛለሁም ብሏል።
ሶስተኛ ወራችን ነው ደሞዝ ሁሉ ምናምን አልተቀበልንም እስካሁን ድረስ ማለት ነው። ዞኑ ፈረስ ተባለ የሲቪል ሰርቫንት ምደባ በተመለከተ ተብሎ ወርዶ ቴክኒክ ኮሚቴ የተባሉት ወርዶ አማራጭ ያለባቸው ወደምትፈልጉበት በፍላጎታችሁ መሰረት ሙሉ ተባለ። አራት ልዩ ወረዳና አንድ ዞን እና ክልል ጋሞ ዞን ተብሎ ነው ለኛ ተሰጠው ፎርም ነው። እኛ ከፖለቲካ ጋር ምንም የሚያገናኝ ነገር የለም። ሲቪል ሰርቫንት ነኝ በተባለ መሰረት ክልል ሞላ። አሁን ደግሞ ይኸው የአንክራ ስምስ አፍተኛ ጋር ስልኒዝ ነው ያለው። ትራንስፖርት የለን ምን የለን ምክራ ያለ ነው ወይ ምደባ ስጡን የለም።
ከ610 ሰራተኞች ባለፈ አሁን ደግሞ የት እንደሚወድቁ ያላወቁ 79 ሰራተኞች ለችግር መጋለጣቸው ነው በመናገር ላይ የሚገኙት። የመስተዳድር ቢሮ ጨምሮ ለሚመለከታቸው ለክልሉ የበላይ አካላት ቢያሳውቁም ምላሽ እንደተሰጣቸውም ገልጸዋል። አሁንም ቢሆን የሚሰማን አካል ካለ ችግራችን በመረዳት ወደ ስራችን ይመልሱም ሲሉ ተማጥነዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ዳዊት ኃይልም ቢሮቸው የማስተባበር ኃላፊነቱን እየተወጣ መሆኑን ተናግሯል። ይሁን እንጂ አራቱ ቀሪ ወረዳዎች የተሰጣቸውን ኃላፊነት በበቂ ሁኔታ አለመወጣታቸውና በእኩል ተቀብለው መመደብ አለመቻላቸው ችግሩን ውስብስብ አድርጓልም ብሏል።
ከምደባው ጋርና ከደሞ ጋር ያገኝ የሚመስለው ችግር በዚህ ሲሪየስ ችግርም ነው። ከሰብአዊነትም አንጻር ስታየው በአሁኑ ሰዓት ካለው አጠቃላይ ኑሮ ውድነት ጋር ተያይዞ እንኳን የሁለት ወር ደሞዝም እየበላ ኑሮን መቋቋም እየቸገር ያለበት ሁኔታ እንዳለ ይታወቃል። ስለዚህ እዚህ ላይ ፈጥኖ ማስተካከል ያልተቻለበትን ጉዳይ አሁን በአጭር ጊዜ ውስጥ እነዚህን አካላት ወደ ቦታው መመለስ አለብን በሚል እንቅስቃሴ ያደርጋል። በዚህ ሂደት ላይ ሶስቱ ልዩ ወረዳዎች ተገኝተው ንብረትንም የሰው ሀብትንም ድልድል ለማድረግ ወደ ስራ ገብተዋል። ደራሼ ልዩ ወረዳ በንብረትም በሰው ሀብት ድልድል ላይ እንደ ባለቤት መጥቶ ጆይን ስላላደረገ አንዱ ሲሪየስ ክፍተት እዛ ጋር ያለ ነገር ነው።
ከኋላ በተደረገው ጥረት ሰራተኞችን በተለያዩ መዋቅሮች የመመደብ ስራ ተጀምሯልም ብሏል።
በመጀመሪያ ሂደት ላይ ግን ከ610ዎቹ ወዲያውኑ ወደ 300 የሚጠጋውን የኮንሶ ዞን ተቀብሏል። አማሩ ወደ 87 ነው ብሏል። ቡርጂ ትላንትና እስካሁን 67 ነበር፣ ትላንትና 4 ተቀበላሉ ብሎ 4 ተፈነላቸዋል። ስለዚህ አሁን ያለው ከሞላ ጎደል የተወሰነ ቁጥር ነው ያለው ማለት። ከዚህ በጣም ትልቅ ሚናም የተጫወተው ቀደም እንደገለጽኩላችሁ የጋሞ ዞን ነው። ክልሉ ይሄን ያህል ከተቸገረ እኛም ማገዝ ይገባናል በሚል መልኩ 79 ሰዎችን ወስደዋል ማለት ነው።
በክልሉ መዋቅር ለመመደብ ፍላጎታቸውን የገለጹ ሰራተኞች በክልሉ ማዕከል ቦታ ስለሌለ መመደብ እንደማይችሉ ገልጸው፣ ነገር ግን የተለያዩ አማራጮች እየተፈለጉ መሆናቸውን ነው አቶ ዳዊት የገለጹት። ደሞዛቸውን ለመክፈል ግን በቅድሚያ የስራ መደብ ሊያገኙ ይገባልም ብሏል። ቢሮው አሁን ሰራተኞቹ ያሉበትን ሁኔታ በመረዳት በአጭር ጊዜ ውስጥ ወደ ስራቸው ለማስገባት ጥረት ማድረጉን ይቀጥላልም ብሏል። ኮንሶን አማሮን ቡርጂን ድራሽና ለወረዳዎችን አንድ ላይ ይዞ በ2003 ዓ.ም ተመሰረተው የሰገን አካባቢ ህዝቦች ዞን አሁን በክልሉ የሚገኙ ዞኖች 20 ከመድረሳቸው በፊት ነበር የክልሉ 14ኛ ዞን ሆኖ የተመሰረተው። ከ8 ዓመታት በፊት በወቅቱ ከነበሩ ዞኖች በመጨረሻ ተመሰረተው ይህ ዞን በአጭር ጊዜ ውስጥ የፈረሰ ዞን ሲሆን ግን የመጀመሪያው ሆኗል። ዞኑ ሲመሰረት ዓላማ ያደረገው በአካባቢው የነበረውን የእርስ በርስ ግጭት ማስወገድና በተቀናጀ መንገድ የልማትና የመሰረተ ልማት አውታሮችን ፍላጎት መመለስ ነበር ነው የተባለው። ይሁን እንጂ እምብዛም ግቡን ሳይመታ ነው የፈረሰው ይባላል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።